የጋቢና ቪኦኤ አድማጮች የዛሬ ሐሙስ ነሐሴ 13 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። ለምሽቱ ያሰናዳናቸው ፕሮግራሞች አዘጋጅተን ወደ እናንተ ልናደርስ መጥተናል። ከነዚህ መሃል በአዲስ አበባ የጣለው ከፍተኛ ዝናብ ያስከተለው የጎርፍ አደጋ፣ በአቃቂ ወንዝ መውረጃ አካባቢ የሚገኘው የመካኒሳ መካነ ኢየሱስ ቤተክርስቲያን ግቢ ውስጥ የሰው ህይወት አጥፍቷል።
ትላንትናኛ 10 ሰዓት አካባቢ ቢሮ ውስጥ ያለ ጫት ይስማል ሲንወጣ ፈረንጆች እየጮራቸው እነሱን ልልናግዝ ወጣን። እነሱ ያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ። በስፒድ በኃይል
በቤተ ክርስቲያን ውስጥ የሚያገለግለውን ዘማሪ ከባፊዶን የሰማችሁት። ሙሉ ዘገባውን በምሽቱ ይዘናል።
ካምፔን የከፈቱ ሼር እያደረጉ ብዙም ሰብስበዋልና ራሱ በጣም የሚገርመው $100,000 ቤዚካሊ ለመሰብሰብ የፈጀብን ወደ 90 ሰዓት አካባቢ ነው።
አሁን ደግሞ የሰማችሁት ናኤል ኃይለማርያም ይባላል። በበይነ መረብ ላይ የሚካሄድ የገንዘብ መክፈያ ስርዓት የፈጠረ ወጣት ነው። የምሽቱ የጋቢና እንግዳችን ነው። በዛሬው ዕለት የሚከበረውን የደብረ ታቦር ወይም ቡሄ በዓል የምታከብሩ መላው የክርስትና እምነት ተከታዮች እንኳን አደረሳችሁ። ለበዓሉ ማድመቂያ ወደ ኋላ ላይ ሙዚቃን ጋብዛለን። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ የሰበሰብና ቸውን ዜናዎች ሰምተን እንመለስ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ኢትዮጵያ ከሚገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን ጋር በኢትዮጵያ ወቅታዊ ጉዳይ ላይ ተወያይተዋል። ዩናይትድ ስቴትስ ያዘቻቸው አንዳንድ አቋሞች ህወሓት በህገወጥ ድርጊቱ እንዲገፋ የሚያበረታቱ ናቸው ሲልም የኢትዮጵያ መንግስት ወቀሳ ሰምቷል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና አንድነት ቁርጠኛ አቋም እንዳላት አምባሳደር ጄፈሪ ፊልትማን መግለጻቸውንና አሁን ያለው ቀውስ በሰላማዊ መንገድ እንዲፈታ መጠየቃቸውን የውጭ ጉዳይ ሚኒስትር አምባሳደር ዲና ሙፍቲ ተናግረዋል። ዓለም አቀፉ የፍልሰት ድርጅት IOM ትግራይ ውስጥ ለተፈናቃዮች አጣዳፊ መጠለያ ለማቅረብ 27 ሚሊዮን ዶላር በአስቸኳይ እንደሚያስፈልገው አስታወቀ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች ትላንት በገለጻቸው እንዳስታወቁት በአሁኑ ወቅት ትግራይ ውስጥ ከቀያቸው የተፈናቀሉ ከ2.1 ሚሊዮን የሚበልጡ ሰዎች የሚገኙ መሆኑን አስታውቋል። ግጭቱን ሸሽተው ወደ ሱዳን የተሰደዱ ቢኖሩም አብዛኞቹ ግን በክልል ባሉ 116 የተፈናቃዮች መጠለያ ካምፖች የተጠለሉ መሆናቸውን የድርጅቱ ቃል አቀባይ ተናግረዋል። IOM በሰሜን ኢትዮጵያው ቀውስ ለተጎዱ ሰዎች መርጃ ባለፈው ሐምሌ ወር 63.4 ሚሊዮን ዶላር ድጋፍ የተማጸነ ሲሆን እስካሁን የደረሰው 28.7 ሚሊዮን ዶላር ብቻ መሆኑን የመንግስታቱ ድርጅት ቃል አቀባይ ጨምረው ተናግረዋል። ታሊባን አፍጋኒስታንን ሙሉ ለሙሉ እየተቆጣጠረ ባለበት ወቅት በመስራቃዊው የሀገሪቱ ክፍሎች ተቃውሞ ባሰሙ ሰዎች ላይ ጥቃት ማድረሱን የሚገልጹ ዘገባዎች እየወጡ ነው። ጥቃቱ የደረሰው ታሊባን ጦርነቱ ማብቃቱን ከገለጸ በኋላ ሲሆን የአይን ምስክሮች እንዳሉት በጃላላባድ የታሊባንን ባንዲራ ወርደው በአፍጋን ብሔራዊ ባንዲራ ለመተካት በመከሩ ሰዎች ላይ የታሊባን ታጣቂዎች ወደ ሰማይ ተኩሰዋል፣ በዱላ ደብድበዋል። በዚህ ጥቃት 3 ሰዎች የሞቱ ሲሆን በርካቶችም ቆስለዋል። ታሊባን ግን በጉዳዩ ላይ ምላሽ አልሰጠም። በተያያዘ ዜና ዩናይትድ ስቴትስ እና ብሪታንያ አፍጋኒስታንን በተመለከተ ከሌሎች ሀገሮች ጋር ሆነው የተቀናጀ ፖሊሲ ለመቅረጽ የሚሰሩ መሆኑን አስታውቀዋል። ሀገሪቱን የተቆጣጠረው ታሊባን ምን አይነት አስተዳደር እንደሚከተል እየገባ ያለውን ቃል በተመለከተም የሚወስነው የሚናገረው ሳይሆን የሚያደርገው ይሆናል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት ለፓርላማው ባደረጉት ንግግር አገዛዙን የምንለካው በሚመርጠው አካሄድ እንጂ በቃላቱ አይደለም፣ ሽብርተኝነትን፣ የወንጀል ተግባሮችን፣ ሱስ አስያዥ መድኃኒቶችን፣ የሰብአዊ ረድኤት ተደራሽነትንና የልጃገረዶችን የትምህርት መብት ሰዓት ከበሬታ በተመለከተ ሐሳቡ ምንድነው በሚለው ነው የሚለካው ሲሉ አስረድተዋል። ጠቅላይ ሚኒስትር ጆንሰን ትላንት ከዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋር በስልክ ከተነጋገሩ በኋላ ዋይት ሃውስ ያወጣው መግለጫ እንደመለከተው ዓለም አቀፉ ማህበረሰብ ለአፍጋኒስታን ስደተኞችና ለሌሎችም የሀገሪቱ ተጋላጭ ማህበረሰቦች ምን አይነት እርዳታ ማድረግ እንደሚችል ሁለቱ መሪዎች ተነጋግረውበታል። በአፍጋኒስታን ሁኔታ ዙሪያ የቡድን 7 አባል ሀገሮች በሚቀጥለው ሳምንት ስብሰባ እንዲያካሂድም መሪዎቹ መስማማታቸው ተገልጿል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር ለተመረጡ የዛምቢያ ፕሬዝዳንት የእንኳን ደስ አለዎ መልእክት አስተላለፉ። መስሪያ ቤታቸው ባወጣው መግለጫ መሰረት ሳማንታ ፓወርና አዲስ ተመረጡ ፕሬዝዳንት ሃካይንዴ ሂችሌማ ባደረጉት ውይይት የሀገሪቱ ሲቪል ማህበረሰብ ተቋማት የምርጫውን ሂደት በንቃት መከታተላቸው ውጤቱ በስፋት ተቀባይነት እንዲያገኝ ማድረጉን አንስተዋል። አዲስ ተመረጡ ፕሬዝዳንት ሙስናን ለመዋጋት፣ ዲሞክራሲያዊ እሴቶችን ለማጠናከር፣ የፕሬስ ነጻነትና የሲቪል መብቶች ለማክበር ስላላቸው ቅድ መወያየታቸውን ቃል አቀባዩ አውስተዋል። ኮቪድ-19ን በጋራ ለመዋጋት እንዲሁም የዛምቢያ ኢኮኖሚ እንዲያሰራራ አብረው ለመስራት ቃል መግባታቸውንም መግለጫው አክሏል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ፕሮግራሞቻችንን በኢትዮ ሳት ላይ ታገኛላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ማክሰኞ ዕለት ከበረዶን ቀላቅሎ በዘነበው ዝናብ በከተማዋ የተለያዩ አካባቢዎች በሰው ሕይወትና በንብረት ላይ ጉዳት ማድረሱን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ገልጿል። ይህ ዜና እስከተጠናቀረበት ጊዜ ድረስም በንፋስ ስልክ ላፍቶ ክፍለ ከተማ መካኒሳ አካባቢ የ8 ሰዎች ሕይወት መጥፋቱን ኮሚሽኑ አመልክቷል። ፀሐይ ዳምጠው ተጨማሪ አላት።
ነሐሴ 11 2013 ዓ.ም በአዲስ አበባ ከተማ በተለያዩ አካባቢዎች በጣለው ከባድ ዝናብ ነዋሪዎች ላይ ጉዳት ደርሷል። በተለይም በተለምዶ ጦር ኃይሎችና 18 ተብሎ በሚታወቁ አካባቢዎች ላይ የጣለው ከባድ ዝናብ ንብረት ላይ ጉዳት አድርሷል። የአቃቂ ወንዝ ማውረጃ አካባቢ የሚገኘው የመካነ ኢየሱስ ሰምናር ግቢ ውስጥ ጎርፍ የግቢውን ነዋሪዎች ሕይወት የአደጋው ሰለባ አድርጓል። ዘማሪ ከባፍዶ ለ12 ዓመታት በግቢ ውስጥ ከኖሮች መካከል ነው። ይህ አይነት አደጋ ከ10 ዓመት በፊት ነው ያጋጠመው ሲል ገልጸዋል።
ትላንትና ተከሳሳይ በጣም አስጊ ነው፣ በጣም አንጋጭ ነው። እኛ ሰምቴም አይቴን አናውቅም። የሆነ ግድብ እንደተለቀቀ ነገር ነው። ትላንትና እኛ 10 ሰዓት አካባቢ ቢሮ ውስጥ እያለን ጨዋት ይሰማል። ስንወጣ ፈረንጆች እየጮሁ ናቸው። እነሱን ልናግዝ ወጣን። እነሱን እያግዝ እያለ ሌላ ውሃ ደግሞ ጨምሮ በኃይል መጣ፣ በስፒድ በኃይል እሱን አይቴን ሮጥን ወደ ቤታችን ስንሮጥ ልጆቻችንን በአንድ ያወጣን ሌሎቹንም ያወጣን። እስከ 4 ሰዓት ተኩል ነው የቆየን። በዛን ጊዜ 3 ሬሳ ነው የወጣ። እሳት አካባቢ ደግሞ 3 ሬሳ አገኘን። ከግቢ ውጭ ነው። አቃቂ ይባላል አልፋለ በታች አኩላለ አቃቂ ይባላል። እሱ የዛሬ 10 ዓመት በፊት ገብቶ ነበሩ። ከዛ በካናል አቀጠቁትና ሰሩ። ቆሜ በቃ ግንቢ አግንብቶ አስቀሩት። ቆሞ ነበር። ከ10 ዓመት ወዲህ ምንም ነገር የለም። ሀይሩ መጣና እሱ ነው የገባ ማለት ነው። አቃቂ
በሰምናሩ ግቢ ውስጥ በጎርፍ አደጋ ምክንያት እስካሁን ሕይወታቸው አልፎ አስክሬናቸው በእሳትና አደጋ ስጋት ስራ አመራር ኮሚሽን ሰራተኞችና በአካባቢው ነዋሪዎች በተደረገ ፍለጋ የተገኙ 8 ብቻ ናቸው። የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሰለሞን ፍሳሐ ለአሜሪካ ድምጽ እንደገለጹት በአዲስ አበባ ከተማ ትናንትና በተከሰተው ጎርፍ ከባድ ጉዳት ደርሷል።
በርካታ የከተማችን አካባቢዎች ነው አደጋዎቹ እየደረሱ ይሄኛው አሁን ያለንበት ቦታ የጀርመን መካነ ኢየሱስ ትምህርት ያለው ከሌሎቹ ትንሽ ጠንከር ያለ ስለሆነ ነው ሁኔታዎች በስፋት የተነገረ ያለው እንጂ ሌሎች አካባቢዎች ላይም በንብረት ላይ የደረሱ ጉዳቶች አሉ ማለት ነው። እንግዲህ የመነሻውን ጎርፉ ነው። ግን ጎርፉ ለምንድን ነው መከላከል ያልቻል ነው የሚለው ነው በዋነኝነት መታየት ያለበት። በየአካባቢው በጣም በርካታ ለአደጋ መንስኤ ምክንያት የሚሆኑ ሁኔታዎችን ቀድመን ባለመስራት የመጣ ችግር ነው ብለን የምንወስደው። እዚህ ጋር ለምሳሌ ግቢው ላይ ውሃው ከዋናው ወንዝ ገንፍሎ ሞልቶ ወደ ግቢው ሲፈስ፣ እነሱ ደግሞ ሌላ ወንዝ መከላከያ ብሎ እየሰሩት ግድባል። ውሃው በሌላ በኩል መጥቶ ያ ግንብን ያገደው ሞላ ማጥረቀለቀው ቤቶችን ጭምር ያለና ቤት ውስጥ የነበሩ ህጻናት ጭምር ህይወታቸው እንዲያት ሆነ። በዛ ምክንያት ያ ግንብ ባይኖር ወይ ውሃ ይወርድ ነበር ማለት። ወንዙ ላይ አፈር በጋ ላይ አፈር ይደፋል፣ ቆሻሻ እየመጣ ይደፋል። በወቅቱ ኢምፓክቱ ብዙ ላይሆን ይችላል። ክረምት ላይ ግን ወንዙ በጣም ከፍተኛ ፍሳሽ ያለበት ሆና መሸከም ከሚችለው በላይ ውሃ ሲመጣ አፈሩ ስለሚያጠበው መውረድ አይችልም። ለዚህ ያለው አማራጭ ወደ አካባቢ ወዳሉ ይገለበታል። ደረጃ 30 ሜትር ምንም ነገር መገንባት የለበትም ይላል ህግ። አሁን እያየን ያለ ነው 5-10 ሜትር ድረስ ቤቶች ይገነባሉ። ስለዚህ ወንዝ በሞላ ቁጥር እነዛን ያጠቃል። ስለዚህ ጎርፍ አደጋ ደረሰ የሚል ሁሉም አካላት እንዳይገነባ መከታተል ያለበት አካል መከታተል አለበት። የወንዝ ዳርቻዎችን መቆጣጠር ያለና በባለቤትነት መያዝ ያለበት አካል መያዝ አለበት። ማህበረሰቡም አፈር ማስደፋት ማቆም አለበት። የሚደፋን አካል መጠየቅ አለበት። በእያንዳንዱ ቦታዎች ላይ መንግስት ፖሊስ ሊያቆም አይችልም።
ቄስ ዮናስ ይገዙ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ፕሬዚዳንት የአካባቢው ህብረተሰብ ላሳየው ሰብአዊነት አመስግነው በስምናር ግቢ ውስጥ የተከሰተውን ችግር አብራርቷል።
ረክኒ ኩኒ ዱፉ ደንዳ ከንጀዳሙ ያዶብኔ ቡልቺሰ መጋላቲ ወጅኔኔ ዱዱበታ ቱሬ
ይህ ችግር ሊመጣ ይችላል ብለን አስቀድመን ከአዲስ አበባ ከተማ አስተዳደር ጋር እየተነጋገርን ነበር። በግቢው አጠገብ ትልቅ ወንዝ ነው የሚወርደው። ከላይ የሚመጣው የአቃቂ ወንዝ ተብሎ የሚታወቅ ነው። ከቡራዩ፣ ከመርካቶ፣ ከሜክሲኮ፣ ከአስኮና ከሌሎች አካባቢዎችም የሚመጣው ፍሳሽ ሁሉም በዚህ ወንዝ ነው የሚያልፈው። እናም የታችኛው የወንዙ መተላለፊያ ድልድይ ቦይ ጠባብ በመሆኑ ውሃ በኃይል ከመጣ አይወርድም፣ ሰብሮ ነው ወደ ጎን የሚፈሰው። ይህ ችግር እንዳይከሰት ከከተማ መስተዳድሩ ጋር እየተነጋገርን ዛሬ ነገ እየተባለ ነው ይህ ችግር ያጋጠመው። በግቢው ጎርፍ አልፎ አልፎ ይከሰታል። ነገር ግን እንደ ትናንትናው ቤት ሸፍኖ አያውቅም። በ18 አባውራ ላይ አደጋ አድርሷል። የ8 ሰዎች ሕይወትም አልፏል። ሌሎች ወደ ሆስፒታል ተወስደዋል። አሳዛኝና በጣም አስደንጋጭ ክስተት ነበር።
በከተማው በተለያዩ አካባቢዎች በደረሰው አደጋ የወደመው ንብረት ተመን ለጊዜው አልታወቀም። እስካሁን የከተማዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን በጎርፍ ምክንያት የጠፉ ሰዎችን እየፈለገ ይገኛል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው በደረሰው አደጋ ሕይወታቸውን ላጡ ወገኖች ማዘናቸውን ገልጸው በሕይወት የተረፉ ሰዎችን መልሶ ለማቋቋም የከተማ አስተዳደሩ አስፈላጊውን እገዛ ያደርጋል ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። ቀጣዩ መሰናዷችን ሁለት ወጣቶች የፈጠሩት የገንዘብ መክፈያ መተግበሪያ ያስተዋውቀናል። በመረጃ ቴክኖሎጂ ሰልጥነው በዓለማችን ከሚገኙ ግዙፍ የቴክኖሎጂ ድርጅቶች ጋር የሰሩ ሁለት ወጣቶች በፈጠሩት በበይነ መረብ የሚከናወን የገንዘብ መክፈያ ስርዓት አማካኝነት ለአባይ ግድብ ማሰሪያ በተደረገ የገንዘብ ማሰባሰብ ዘመቻ በ90 ሰዓት ውስጥ ከ100,000 ዶላር በላይ ገንዘብ ማሰባሰብ ተችሏል። ቻፓ የተሰኘው ይህ ቴክኖሎጂ በተለይ በንግድ ላይ ለተሰማሩ ሰዎች ከየትኛውም ዓለም በቀላሉ ገንዘብ ለመክፈልና ለመቀበል የሚረዳቸው ሲሆን በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ገንዘብ በቀላሉ እንዲዘዋወር በማድረግ የሀገርን ጥቅል የኢኮኖሚ ገቢ እንደሚያሳድግ የቻፓ ተባባሪ መስራች የሆነው ናኤል ኃይለማርያም ያስረዳል። ከናኤል ጋር ያደረኩትን ቆይታ ሰምተን እንመለስ። ቻፓ የተሰኘው ይህ የገንዘብ ክፍያ መቀበያ ስርዓት እንዴት ነው የሚሰራው? ምን አይነት ቴክኖሎጂ ነው?
ቻፓ ማለት አሜሪካን ሀገር ስትራይፕ እንደ የባሉ አይነት ፕላትፎርም ነው። መርቻንቶች ሁሉ ባንክ ላይ አካውንት ከሚከፍቱ ቤዚካሊ አንድ አካውንት ከፍተው እዛ አካውንት ላይ ከምንም አይነት ባንክ ዋሌት ከሚጠቀም ከስተመር ቤዚካሊ እዛ የእነሱ አካውንት ላይ እንዲገባ ማድረግ ማለት ነው፣ ኦንላይን እና በኦፍላይን በሆነ መንገድ። ሶ ይህንን ገንዘብ ማሰላጫ ነው ቻፓ የሚሰራው ማለት ነው።
ይህንን ስርዓት የጀመራችሁት ለአባይ ግድብ ማሰባሰቢያ ነው ወይስ ከዛ ቀደም ብሎ ትሰሩት ነበረ?
ኦ ከዛ ቀድሞ ነበር አክቹዋሊ ጀመር ነው ከሁላችንም ውጪ ነበር ሰው ወደዚህ ስንመጣ ጀመር አሰው ነው እንዴ ነው ለሀገራችን ምን እናበርከት የሚለው ነገር ነበርና ይሄን ደግሞ እንደ ትልቅ አቀጣሚ አባይ ላይ ደግሞ ሙዚቃሊ ይሄንን ለማሳየትም በዛውም ለመንግስት የፊንቴክን ፐርፎርመንስና አገር ላይ ምን አክል ጥቅም እንዳለ ለማሳየትም ስለፈለግና ቤዚካሊ እዚህ ፕሮስት ላይ ገባና
ስለዚህ ከኢትዮጵያ ውጪም በማንኛውም ቦታ ማንኛውም ሰው መጠቀም የሚችለው ቴክኖሎጂ ነው ማለት ነው።
አዎ ሱን በፓርትነርሺፕ እንደዛ ማድረግ እንችላለን። ስለዚህ አሁን ላባይ ቤዚካሊ አሜሪካ ነገር ያለ ሰው ቀጥታ ዶኔት ያደርግ እኛ እዚህ ላለ ባንክ ቀጥታ ይገባል ማለት ነው። ሰው ምንድነው የሚያደርገው የአባይ የማይግሬት ፕላትፎርም ሰው ዶኔት ሲያደርግ ቀጥታ የሚገባው የኢፓካንት ነው ማለት ነው።
ይሄ ያከፋፈል ሳለጫ መንገድ ለምሳሌ ከጎፈንድሚ ወይም ከሌሎች አይነት ያከፋፈል ዘዴዎች ይለያል ወይስ ተመሳሳይ አይነት ጥቅም ነው ያለው?
ቤዚካሊ ተመሳሳይ አይነት ጥቅም ነው ያለው ግን የጎፈንድሚ የተለያየ አካውንት ላይ ነው የሚገባው። ይሄ ግን አሁን ለምሳሌ ማይግሬት ሰዎች ዘውስ ገብተው ካምፔን ክሬት ማድረግ ይችላሉ እና ብዙ አይነት ካምፔን አዲሽናል ማይግሬት ላይ ግን ሁሉ ቤዚካሊ ማንም ሰው ካምፔን ቢከፍት አካውንቱ ዲሴም አካውንት ላይ ነው የሚገባው ገንዘቡ ማለት ነው።
ገባኝ። በዚህ መንገድ ለአባይ ምን ያክል ተሰበሰበ? ቴክኖሎጂው እንዳሳባችሁት ላሳባችሁት አላማ ምን ያክል አገለገለ? ስኬታማነቱንስ እንዴት ለካችሁት?
እንደውም ከተጠበቀው በላይ ነው የሆነው። ብዙ ሰዎች ካምፔን ከፈቱ ከታዋቂ ሰዎችም ከዘፋኞችም እንዲሁም ደግሞ ከጆርናሊስቶችም ካምፔን ከፈቱ ሼር ያደረጉ ብዙም ተሰብስበዋልና ራሱ በጣም የሚገርመው $100,000 ቤዚካሊ ለመሰብሰብ የፈጀብን ወደ 90 ሰዓት አካባቢ ነው። ብዙ ሰዎች አሁን ይህን ፕላትፎርም ተጠቅመው ድሮ አሁን ለምሳሌ አሜሪካ ነገር ብዙ ጊዜ ቼክ ይዘው ነበር ወደ ኤምባሲ የሚሄዱት እና እሱን ነገር ነው በዚህ ጋር ያስቀረ ነው። ቤት ቁጭ ብለው ዶኔት ማድረግ ይችላሉ። ዶኔት ብቻ ደግሞ ሳይሆን በልጃቸው ስም በእናታቸው ስም ካምፔን ክሬት ማድረግ ይችላሉ። እንዲሁም አንድ ማረሳው ካምፔን አንደኛው ምንድነው ክሬት ያደረገው ከኖርዌይ እናቴ ድሮ ዶክተሯዝ ነበር እያስተማረችኝ እና ይህን ነገር በማስመልከት ካምፔን ከፍቻለሁ እና አባካቸው እዚህ ላይ ሰብስቡ አሁን ያሉት ልጆች የኔ እጣ ፈንታ እንደደርሳቸው በሰሷት እንዲማሩ ዶኔት አድርገው የሚል ካምፔን አለ። ሰው እንደዚህ የተለያየ ካምፔን በልጁ ብርዝዴ የሚከፈታለ በልጁ ልደት እና ሞር አንድ የመሆናችንን ነገር እዚህ ላይ ናየሁት እና ምንም የፖለቲካ የሃይማኖት የዘር ብዙ ነገሮች ልዩነት ቢኖሩ ነገር ግን አባይ አንድ የሚያደርገን እንደሆነ ማሳያ ነው ያስባለሁ።
ቻፓ ከዚህ ከአባይ ግድብ በተጨማሪ ለሌሎች ጉዳዮች ምን ያክል ጥቅም ላይ እየዋለ ነው? ብዙ ሰዎች ተጠቃሚዎች አሉት ወይ?
አዎ ሶ ቤዚካሊ አሁን እኛም ሀሳባችን ምንድን ነው ወደ ታች ወርደን ስሞል እና ሚዲየም ኢንተርፕራይዝ ይባሉትን ለማገልገል ነው። ምክንያቱም ብዙ ጊዜ እነሱ ጋር ነው የፔመንት ፕሮብሌም ያለው እና እሱን ሶልቭ ለማድረግ አሁን እየጣርን ያለ ነው። ሰው በደንብ ለዛ እየዘጋጀን ያለ ነው።
እንግዲህ እንደ ኢትዮጵያ አይነት ሀገር ላይ በብዛት ሰዎች የወረቀት ገንዘብ ነው ለመገበያያነት የሚጠቀሙበት እና አሁን ደግሞ እናንተ እንደ አይነት ቴክኖሎጂን በምታስተዋውቁበት ወቅት ለታዳጊ ሀገሮች እንደዚህ አይነት የገንዘብ መለዋወጫ መንገዶች ምን ያክል ጠቃሚዎች ናቸው ትላለህ?
እዚህ ጋር አንድ የኢኮኖሚክስ ኮንሴፕት አለ፣ ዘ ቬሪቲ ኦፍ ማኒ የሚባል ማለት ነው። ሶ አንድ ገንዘብ ምን ያክል ይሽከረከራል በሰዎች እጅ ላይ የሚለው ነገር አለና ዌል ዲጂታል ሲሆን በጣም ይሽከረከራል። በዛውም ደግሞ ምን ያፈልጋል ማለት ነው የሀገርን ጂዲፒ ማሳደግ ይችላል። አንድ ሁለት ደግሞ ገንዘብ ብዙ ጊዜ ካሽ ሲሆን የመሰረቅ እድሉም በጣም ከፍተኛ ነው። ፌክ የመስራት እድሉም በጣም ከፍተኛ ነው። እንዲሁም ደግሞ ንግድ ደግሞ አለው። ሶ እነዚህ ነገሮች ሞር ኦፍ እንደዚህ ካሽለስ የሆነ ሶሳይቲ ስንፈጥር ሞር እነዚህ ነገሮች ፈጣን ያሉ ማለት ነው ዊች ኢዝ አዳይንድ ሞር ኦፍ ጂዲፒውን የማሳደግ እድሉ ከፍተኛ ነው ማለት ነው።
እንደዚህ ክሪፕቶ ከረንሲ ብሎክቼን የመሳሰሉ ገንዘብ አልባ የመገበያ መንገዶች ወደ ታዳጊ ሀገሮች ለማስገባት የሚደረጉ ጥረቶች አሉ። ለምሳሌ በቅርቡ ኬንያ ውስጥ ሳራፋ የተሰኘ የክሪፕቶ ከረንሲ ወይም ያለ ገንዘብ የመገበያ መንገድ ወደ ገጠሩ ክፍል ሳይቀር ገብቶ ጥቅም ላይ እንዲውል እየተደረገ ነው እና እንደዚህ አይነት እናንተ የምትፈጥሯቸው መንገዶች ወይም ሌሎች በተለይ በኢትዮጵያ ምን ያክል ጠቃሚ ነው ትላለህ?
በጣም ትልቅ ጠቀሜታ አለው ያስባለሁ። ቅድም ከተጠቀስኩት ምክንያቶች በተጨማሪ እንደዚህ የካሽለስ ሶሳይቲ በሚፈጠርበት ጊዜ ሞር ኦፍ ዓለም አሁን ካለችበት ደረጃ ላይም ለማድረስ ትልቅ ጠቀሜታ አለው። ሰው ሞር ኦፍ ወደ ዲጂታል ቴክኖሎጂ በገባ ቁጥር ትርፋማነቱን በዛ ልክ እየጨመረ ይመጣል።
እስኪ ስለ ስሙ ደግሞ እናንሳ። ቻፓ የሚለው ስያሜ ከየት መጣ?
ሻርፓ ማለት በስዋሂሊ ብር ማለት ነው። በእኛ ሀገር ደግሞ በወጣቶች ስላንግ ካሽ ማለት ነው። ይህን ራሱ የተቀንጥፈው ነበር። አንደኛ እኛ ሀገር ከ70% በላይ የሚሆነው ወጣት ነው ኢትዮጵያ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ያ በኋላ ላይ ስኬል ማድረግ ስንፈልግ ወደ ኬንያ፣ ወደ ታንዛኒያ፣ ወደ ኢስት አፍሪካ ሀገሮች ለመሄድ ስንፈልግ ብራንዱን በጣም ነው የሚጠቅመን። ምክንያቱም እዛም ኦልሬዲ ካሽ ስለሆነ ማለት ነው። ይህን አስበን ነው የጀመርነው።
ቻፓን እንግዲህ ህብረተሰቡ በስፋት እንዲጠቀሙ ማድረግ ይቻላል ወይስ ቀጣይ ጉዞ ምን ይመስላል?
በአባይ ጀምረናል። ቀጥሎ በስፋት ህዝቡ መጠቀም የሚችልበትን እድል ለማመቻቸት ትልቅ ሀሳቦች አሉን። ኢንሴንቲቮችንም አስበናል። ይህንን ራሱ በቅርባ ይፋ እናደርጋለን።
እንግዲህ እና ኤላ አንተም እንደነገርከኝ በቻይና ቆይተን የመጣሁ ቻይና ደግሞ በቴክኖሎጂ ከፊት ከቀደሙ ሀገሮች መካከል አንዷ ናት እና ምናልባት የነበርክበትን ትምህርትም ሆነ ስራ እንዲሁም አኗኗር ከቴክኖሎጂ ጋር የተያያዘውን ሁኔታ ስታስበው እና በማደግ ላይ ወዳሉ ሀገሮች ደግሞ ስትመጣ ምን ያክል ወደኋላ ቀርተናል? በቴክኖሎጂ ወጣቱ ተሳታፊ እንዲሆንስ ምን መደረግ አለበት?
አሁን ለምሳሌ በቻይና ሳይድ ብናየው ሞር እኔ ነበርኩበት ከተማ ሸንጀን ይባላል። አይፎን የሚመረትበት ከተማ ማለት ነው። የተለወጠበትም ዋና ምክንያት አክቹዋሊ በፖሊሲ ነው እና እዛ ላይ ሞር ቢሰራ እንዲሁም ደግሞ ኢንተርፕረነርሽፕን ሞር የመንሳ ነገሮችን ቢደረግ ብዬ አስባለሁ።
እንግዲህ ከዚህ በኋላም ደግሞ በምትሰራቸው አዳዲስ ስራዎችና ፈጠራዎች ድጋሚ እንግዳ አድርገን እንደምንጋብዝህ እርግጠኛ ነን።
እኔም በጣም አመሰግናለሁ። እግዚአብሔር ይባርክ ባክ።
ዛሬ በክርስትና እምነት ተከታዮች ዘንድ የሚከበረው የደብረ ታቦር ወይም ቡሄ በዓል ነው። ኢየሱስ ክርስቶስ 3 ደቀ መዛሙርቶቹን ይዞ ወደ ደብረ ታቦር የወጣበት ቀን ተራራ የወጣበት ዕለት ከመሆኑ በተጨማሪ በኢትዮጵያ የክረምት ወቅት አልፎ ወደ መጸው ወደ ብርሃን የመሸጋገሪያ ምልክት ተደርጎም ይቆጠራል። ቡሄ የሚለው ስያሜ የሚመጣው ከዛ ነው። ቡሄ ማለት ገላጣ ወይም ተገለጠ የሚል ትርጉም አለው። በኢትዮጵያ በከተማም ሆነ በገጠር ልጆች ጅራፍ ገምደው በማስጮ፣ እናቶች ሙልሙል ዳቦ በመጋገር እንዲሁም ተሰብስበው ችቦ በማምራት በዓሉ ይከበራል። እኛም እንኳን ለደብረ ታቦር ወይም ቡሄ በዓል በሰላም አደረሳችሁ እያልን የሰለሞን ደመቀን ዜማ እንጋብዛችኋለን።
Sabai kunjana ya tala pes gato ya yeshi ya yeshi ya yeshi mai tekenish ene paishi tumekishi bkanishi tachagenish kezem koito katale yehushi gankalipe atafi ui matagush kezem koito katale yehushi gankalipe atafi ui sanish mai chirasal
በኋላ ላይ በድጋሚ እንመለስበታለን። በዓለም ዙሪያ ከዚህ በፊት የተከሰቱ ወረርሽኞችን በክትባት ኃይል መቋቋም ተችሏል። ይሁንና ኮቪድ-19 ከዚህ ቀደም ሲሰጡ የነበሩ ክትባቶችም እንዲስተጓጉሉ አድርጓል። የአሜሪካ ድምጹ ሄነሪ ሪጅዌል በዚህ ዙሪያ ያጠናከረውን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች።
በባለፈው የጎርጎሮሳውያኑ ዓመት 2020 ላይ በዴሞክራቲክ ሪፐብሊክ ኦፍ ኮንጎ የኩፍኝ በሽታ ወረርሽኝን ለመከላከል ያስቸኳይ ጊዜ ምላሽ ሰጪ ግብረ ኃይሎች በሰፊው ተንቀሳቅሰው ነበር። ይህም በመሰለ ፈጣን ምላሽ አማካኝነትም በሚሊዮኖች የሚቆጠሩ ሰዎች ሕይወት መትረፉን ጥናቶች ያሳያሉ። ተመራማሪዎች ላለፉት 2 አስርት ዓመታት በ112 ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ባሉ 10 ተላላፊ በሽታዎች ላይ የክትባት አሰጣጥ ሂደቱ ምን ምን እንደሚመስል ሲመረመሩ ቆይተዋል። ይሄ ምርምር ትኩረቱን ያደረገባቸው ተላላፊ በሽታዎችም አብዛኞቹ ህጻናትን የሚያጠቁ ሲሆኑ ኩፍኝ፣ የጉበት በሽታና የአባላዘር በሽታዎች እንዲሁም ቢጫን ወባ መከላከል መቻሉን ጥናቱ ያመለክታል። ጥናቱ በቢል ኤን ሚሊንዳ ጌትስ ፋውንዴሽን አማካኝነት የሚደገፍና የክትባት ውጤት ንድፍ ጥምረትና በዓለም አቀፍ የክትባት ህብረት የሚደረግ ነው። ዶክተር ኬቲ ጌትራፕ የጥናቱ አጋር ጸሐፊ ናቸው።
If we continued with the vaccinations
ከባለፈው አመት ወዲህ የክትባቱ ሂደት ምን ይመስላል ብለን መተንበያችንን ከቀጠልን በክትባት እጥረት 47 ሚሊዮን ሞቶች ሊከሰቱ ይችላሉ። በዋናነት ጥናታችን እንዲያመለክት የፈለግነው ነገር ከኮቪድ-19 ወረርሽኝ በፊት የክትባት አሰጣጥ ሂደት ምን እንደሚመስልና ክትባቶቹ ለወደፊቱ ስላላቸው ሚና ነው።
የክትባት መርሃ ግብሮች አንድ የተለየ በሽታን ከመከላከል የዘለለም ጠቀሜታ አላቸው ይላሉ ዶክተር ኬቲ ጌትራፕ።
For example, if people aren't getting sick of vaccine preventable diseases,
ለአብነት ያክል ሰዎች በክትባት ለሚከላከላቸው በሚንችላቸው በሽታዎች አልተጠቁም ማለት በአሁኑ ሰዓት ስጋት በሆኑ በሌሎች የጤና አክሎች ላይ ትኩረት ማድረግ መቻል ማለት ነው።
ነገር ግን ባለሙያዎች ኮቪድ-19 ከዚህ ቀደም ለተለያዩ በሽታዎች ሲሰጡ የነበሩ የክትባት መርሃ ግብሮችና ሽፋኖችን ማስተጓጎሉንም ይናገራሉ።
We've got not only healthcare services stretched by possibly treating
ብዙዎቹ ሐኪም ቤቶች የኮቪድ-19 ክትባቶችን እየሰጡ ስለሆነ በሌሎች ክትባቶች ዙሪያ ያለውን ስራቸውን እያሰፉ አይደለም። በተመሳሳይ የግለሰቦችን ምርጫ አለ። ሰዎች በኮቪድ-19 ላለመያዝ ሲሉ ወደ ሐኪም ቤት አካባቢ መምጣት አይሹም።
የዓለም የጤና ድርጅት ባለፈው ሚያዝያ ወር ላይ እስከ ጎርጎሮሳውያኑ 2030 ድረስ ማለትም ለቀጣዮቹ 10 ዓመታት የቀረጸውን የክትባት አጀንዳ ይፋ አድርጓል። አጀንዳው በዋናነት የክትባት መርሃ ግብሮች ወደነበሩበት ለመመለስና ተጨማሪ ሰዎችን ማስከተብንም አካቷል። ኬት ኦብራያን የዓለም የጤና ድርጅት የክትባት ዳይሬክተር ናቸው። በወቅቱ እንዲህ ብለው ነበር።
It would mean reducing by half the children who are completely left out of essential vaccines.
ይህ አጀንዳ ዜሮ ክትባት እያለን የምንጠራቸውና የተዘነጉ ህጻናትን ግማሽ በግማሽ ክትባት እንዲያገኙ በማድረግ ይቀንሳል። በተጨማሪም በዝቅተኛና መካከለኛ ገቢ ያላቸው ሀገራት ሌሎች 500 የሚሆኑ የክትባት አይነቶችን እንዲያገኙ ያግዛል ማለት ነው።
ሳይንቲስቶች በክትባት አማካኝነት ህይወታቸው እየተረፈ ያሉ ሰዎች ቁጥር የዘመናዊ ህክምና እድገትንና በኮቪድ-19 ምክንያት የተስተጓጎሉ ክትባቶችን የማስቀጠል አስፈላጊነትን የሚያጎላ ነገር ነው ይላሉ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተ፣ ባቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። ፕሮግራሞቻችን በሬዲዮ ቴሌቪዥን መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ ማድረሳችሁን አትርሱ። ቀደም ሲል ጀምረነው በነበረው በቡሄን በዓል ምክንያት በማስመልከት የጀመርነው ሙዚቃ በመጋበዝ እንሰናበታችኋለን። የነገ ሰው ይበል።
Welcome. She's a good girl.
Lo mi nanki chate.